Voice of America. ጠቅላይ ሚኒስትር ዶክተር አብይ አህመድ በሰኞው ንግግራቸው በኢትዮጵያ ሕይወታቸው ለተከተፈ ሰዎች መጸጸታቸውን ገልጸው ይቅርታ ጠይቀዋል። ለተፈጠሩት ችግሮች እልባት ለመስጠት ሕዝባቸውን እንደሚክሱም ቃል ገብተዋል። በቅርቡ ልጆቻቸው ከተገደሉባቸው መካከል ግን ይቅርታ ብቻውን ለደማ ልብ መጠገኛ ሊሆን አይችልም። ይቅርታው ተቀባይነት የሚኖረው ድርጊቱን የፈጸሙ ሰዎች ለፍርድ ሲቀርቡ ነው ብለዋል። ጽዮን ግርማ አራት የሟች ወላጆችን አነጋግራ ተከታዩን ዘገባ አጠናቅራለች።
ገዢው ፓርቲ ኢህአዴግ ከሚወቀስባቸውና ከፍተኛ ትችት ከሚሰነዘርበት ጉዳዮች አንዱ በተለያየ ጊዜ በመንግስት የጸጥታ ኃይሎች የሚገደሉ ሰዎች ጉዳይ በይፋ ይቅርታ ሲጠየቅበትና እንዲሁም ድርጊቱን ፈጽመዋል የተባሉ ታጣቂዎችን መንግስት ለፍርድ አቅርቦም ሆነ ቀጥቶ አያውቅም በሚል ይወቀሳል። አዲስ የተመረጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያው ንግግራቸው ለሞቱ ሰዎች ማዘናቸውን ገልጸው ይቅርታ ጠይቀዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ።
አያይዘውም ሕይወታቸውን ላጡ የጸጥታ አካላት ማዘናቸውን ገልጸዋል። በተጨማሪም ለተፈጠሩት ችግሮች እልባት ለመስጠት ሕዝባቸውን እንደሚክሱ ቃል ገብተዋል። ይህንን የጠቅላይ ሚኒስትሩን ይቅርታ በተመለከተ በቅርቡ በተለይም በኦሮሚያና በአማራ ክልል የተቃውሞ እንቅስቃሴ በነበረ ወቅት የተገደሉ ወጣቶችን ወላጆች አነጋግረን ነበር። በደምቢዶሎ ከተማ የ2007 ዓ.ም መዝጊያ ጳጉሜ ወር ላይ የ16 ዓመቱ ልጃቸው ኃይሉ ኤፍሬም የተገደለባቸው እናት ወይዘሮ ታደሉ ተማም በወቅቱ የልጃቸውን አሟሟት ለአሜሪካ ድምጽ ሲናገሩ የገደሉት ልጅ አስክሬን ላይ ቁጭ በይ ብለው ደበደቡኝ ብለው ነበር።
እኔ ጨጨበኝ ብለ ዋንበት ኮይ ዋን ወይ ትገሉን ቅቡትች ወንተነ የገደደ ኮትንጅ
ተሰባብሬ ያለው ምንም አልተረፍኩም። ከዚህ በኋላ ምንም የምጠብቀው ነገር የለኝም። ቀኑ ጨልሞብኛል። ልጅሽ ከቤት እንዳይወጣ አትከለክይም ነበር ብለው ጎኔን መቱኝ። የልጄ ሬሳ ላይ ቁጭ በይ ብለው አስቀምጠው ነው የደበደቡኝ።
ወይዘሮ ታደሉን ዛሬ ደውዬ አነጋግሬያቸው ነበር። የቀን ስራ እየሰራ ሲረዳቸው በነበረውና በተገደለው ልጃቸው ሐዘን የደማ ልባቸው አለማገገሙን ይናገራሉ።
ዋንቱ ቁጡን በሌስን በሌሳ ሰማሌ ከራረት ኢቶን ጂራ ገሉ ከራረት ነዱራዲ እምባዬ ገድነት ጠጋም እርግምጫን ኮዱቲ አንጅረኛ ሲንቀቡ ዋንን ዋንቱ ቁቁጡ ሲንቀቡ ከናፊ
ልጄ እየረዳኝ ስንኖር ያለምንም ጥፋት ከስራ ሲመለስ መንገድ ላይ ነው የተገደለብኝ። ከዚያ ወዲህ ትልቅ ሐዘን ይሰማኛል። ልጄ ከሞተ ወዲህ ህይወት የለኝም። የማደርገው ነገርም የለኝም። ስለ ልጄ አሁንም አዝናለሁ።
በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የይቅርታ መልእክት ላይ ምን አስተያየት አሉት በሚል ለተጠየቁትም
እኔ
ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምን አውቃለሁ? ያው መንግስት ያለው ይሁን። ማደርገው ምንም ነገር የለኝም። ማቀውም የለኝምና ምን ላድርግ?
ልጃቸውን ካጡ በኋላ ጎስቋላ ኑሯቸው እንደባሰበት ገልጸው አሁን ደግሞ የቀን ስራ እየሰራች ሴቷ ልጃቸው እየረዳቻቸው እንደሆነ ተናግረዋል። በሀብሩ ወረዳ በወልዲያ ከተማ የተቀሰቀሰውን ግጭት ተከትሎ በመርሳ ከተማ የ23 ዓመት ወንድ ልጃቸው የተገደለባቸው ሌላው አባት አቶ ሞላ ንጋቱ ልጃቸው ሲገደል እርሳቸው እስር ቤት እንደነበሩ፣ ሲወጡ ደግሞ ልጃቸው እንደተገደለ ማወቃቸውን ይናገራሉ። በአሁኑ ሰዓትም ቤታቸው ፈርሶ እንደሚገኝ ከዚህ ቀደም ገልጸውልን ነበር። የዶክተር አብይን የይቅርታ ንግግር በተመለከተ አስተያየታቸውን ጠይቄያቸዋለሁ።
ሰውን ከበደለ በኋላ አንድ ሰውን ከጎዳ የሰውን ሕይወት አበላሸ በኋላ ይቅርታ መጠየቅ ምን የሚባል ነው? ይቅርታ መጠየቅ ሰውን የተጎዳን ክፍል የሚለብሰው አቶ እንደሆነ የሚለብሰው መስጠት፣ ቤት የለው እንደ ቤቱን መስራት፣ ያነ ልጁ የሚያደርግለትን ሁሉ ነገር ማድረግ ነው እንጂ ይቅርታ ጠይቃለሁ ማለት ምን ይጠቅማል?
አቶ ሞላ ቢያንስ ካሳ እንዲከፈል ተደርጎ ልክ የልጅን ተግባር ተክቶ በአጠቃላይ ህዝብን ይቅርታ ካልጠየቁ ንግግር ብቻውን ዋጋ የለውም ብለዋል።
ይቅርታው ለሀገር የሚጠቅመው ለውጥ ነገር ሲያመጣ ነው። ለውጥ አምጥቶ ሀገራችን ጥሩ ዜጋ ስትሆን፣ በጥሩ ሁኔታ ስትኖር፣ ተወዶ የነበረውን ነገር ርካሽ አድርጎ ሲያመጣ፣ ሲጣላ የነበረበት ሁሉ ነገር ጠቡ እንዲቆም ያደረገ የሆነ እንደሆነ ሰዎች በጣም ችግረኛ የነበሩ ሁሉ ሲያገኙ ይቅርታ ተቀባይነት ይኖረዋል። ይቅርታው አሁን ይሄ ይቅርታ ሰው እየተጎዳ ሰው በህራብ እየተቃጠለ ሰው ሰርቶ ለመንግስት በቀረጥ እየተሰጠ በውጭ ሀገር ለፍቶ መጥቶ ተገዛበት በላይ ቀረጥ እየተከፈለ መንግስት እንዴት ብሎ ነው ይቅርታ ጠይቆ ይቅርታ ተቀባይነት የሚኖረው? ውጭ ሀገር ለፍቶ አይደለ እንደ ቤት ሰርቶ ይሄም ብላን መጥቶታል ብሎ ስንት በስንት ሚሊዮን የሚገመት ቤት እያፈረሰ የሚጥለው? እኛ ስንሰማ እኮ ወትሮ ቤት አይፈርስም አይን አይፈስም ሲባል ነው የደረስን ሲዋሩ አባቶቻችን የሰማ ነው። ይሄ መንግስት ዝም ብሎ ማሪያል እንደ እያፈረሰ እየገነበረ የሚጥለው ይቅርታ ተቀባይነት የሚያገኘው ለውጥ ሳያመጣ ይቅርታ ጠይቄያለሁ ቢል ተቀባይነት የለውም።
ሌላው በነቀምት ከተማ በቅርቡ የ15 ዓመቱና የ7ኛ ክፍል ተማሪ ልጃቸው የተገደለባቸው አቶ እንዳለ ፉፋ ከይቅርታው በላይ አስፈላጊ የሆነ ጉዳይ አለ ይላሉ።
በወቅቱ ማለት የሚችሉት አሁን በዚህን ሰዓት ይሄው ነው። ቤተሰብ መቼስ የልጅ ጉዳይ ነው፣ አንገብጋቢ ነው፣ ምንጊዜም ከልብ የሚወጣ አይደለም። በተለይ ሮጦ ያልጠገበ በልቶ ሆዱ ከፍ ያላለ የድሃ ልጅ መንግስት ነኝ የሚል ትልቅ ተቋም ዛፍ መቁረጥ ወንጀል በሆነበት፣ ድኩላና ሚዳቋን ጫካ ውስጥ አድኖ መግደል ወንጀል በሆነበት፣ ወንበር ለማስጠበቅ ብቻ እንደዚህ አይነት እርምጃ መውሰድ ከልብ የሚጠፋ አይደለም። እንደ አንድ ግለሰብ የራሴን አስተያየት የሚነግርሽ ትግል ሰጥቶ መቀበል ነው። ትልቁ ነገር የእነሱ ማለትም ሳይሆን የእኛ ካሳ መብላትም ሳይሆን ይሄ ልጅ የተሰዋበት አላማ መንገድ ላይ እንዳይቀር የራሳችንን የበኩላችንን አስተዋጽኦ ማድረግ ነው። በትክክል ይሄ ልጅ ያነሳው ሰው ያነሳውን ጥያቄ ነው። በዚህ ጥያቄ ይቱ አልኳል ምንም ያህል ዛም ቢሆንም በጣም የሚያሳዝን የሚያንገበግብ ቢሆንም እኔን ደግሞ ከፍተኛ እልህ ውስጥ አስገብቶኛል። በጣም ውስጤ እያረረ ነው። ምክንያቱም እኔ አሁን ሚሊየን ትሪሊየን ቢሰጠኝ ህይወቴ መንፈሴ አይረካም። ምክንያቱም እንዴት እንዳሳደግኩት በተለይ እናቱ የትለፍታ እንዳሳደገችው እኛና እግዚአብሔር ምን የምናውቀው። ስለዚህ የእኔ ልጅ ብቻ ሳይሆን ለሞቱት ኢትዮጵያውያንና ኢትዮጵያውያት በዚህ አጋጣሚ ነፍሳቸውን ይማር እያልኩ የኔንም ልጅ ከዚሁ እየደመርኩ የእኔ ልጅ የተለየ ልጅ አይደለም፣ ያው የኢትዮጵያ ህዝብ ልጅ ነው እና ይቅርታቸውን የምንቀበለው ተግባራዊ እንቅስቃሴ ሲጀመር ነው፣ ሲገባበት ነው። እስከ ቀበሌ እስከ ልማት ቡድን ድረስ ደርሶ መዋቅር ስተካከል ትክክለኛ ፊት ስመጣ ነው እንግዲህ እምነት መጣል የምንችለው ማለት ነው።
በወልዲያ ከተማ የ35 ዓመት ልጃቸው አቶ ገብረ መስቀል ጌታቸው የተገደለባቸው አባት አቶ ጌታቸው ኃይሌ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን አስታውሰው በይቅርታ ከጀመሩት ድርጊቱን የፈጸሙትን ሰዎች ደግሞ ለፍርድ እንዲቀርቡ ያደርጋሉ የሚል እምነት አላቸው።
ማንኛውም ሰው ይሄን ይሄ ነው ብሎ ያጽናና ነገር የለም። ከፌዴራልም ሆነ ከሌላም ከአንዳንድ ነገሮች ጠቅላይ ሚኒስትር ይሁን ምናምን እስካሁን ድረስ ባለፈውም በወቅቱም ሲሞቱ ያጽናናን የለም ነበረ እና አሁን ግን በመሰረቱ ይሄን ነገር አስታውሶ ለሞቱባቸው ወገኖች ቅርታን ጠይቃለን ማለት እኔ እንደኔ በጣም ትልቅ አባባል ነው። ያቀረቡት ነገር በተግባር የሚፈጸም ከሆነ በጣም ጥሩ ነው ብዬ ነው የማምነው። ይሄ ንሴት ምንም ይሁን ምንም ይሁንም አንድ ሰው ይቅርታ ብሎ ሲጠይቅ ባለ ሁኔታ እንግዲህ ይህን ተረስቶልን አስፈላጊውን ነገር አሁን ልጅ የሞተው በእውነቱ በጣም የሚያሳዝን ነገር ነው። ያለ አግባብ በአምስት ጥይት ተጨፍጭፎ የሞተ ልጅ ነው። ይህን ነገር እስካሁን ድረስ አሁን አዲስ ነው ያለው። ቀደም ሲል ይሄ ድርጊት ሲፈጸም የነበሩ ዞን አስተዳደር፣ ዞን ፖሊስ ኃላፊው ራሱ ማለት ነው። እንደገና ደግሞ ሌላም ጸጥታን በተመለከተ የዞኑ እንዲሁም ከንቲባን በተመለከተ ቀበሌ ደረጃ እንኳን ቀርቦ ያስተዛዘነን ማንም ሰው ደጃፋችን የረገጠ የለም። በክልል ደረጃ ያሉት ናቸው የመጡት። ከዚያ ወዲህ ግን ይሄ ነው ብሎ ማንኛውም አካል የሟች ወገኖች የሆነን እንኳን አቅርቦ እስካሁን ድረስ ይሄ ነው ብሎ ያጽናናን እስካሁን ድረስም የለም። አሁን እስካሁን ከሞት ጀምሮ ማለት ነው። ትናንትና ተሹመው ጠቅላይ ሚኒስትሩ ዶክተር አብይ ይቅርታ መጠየቅ ማለት የሚገባኝ ከሆነ ድረስ በጣም ትልቅ አባባል ብዬ ነው የምለው። ነገ ጠዋት ለፍርድም ይህን ድርጊት የፈጸሙትን ለፍርድ ያስቀርቡልናል ብዬ ነው የማስበው። እኔ በእኔ በኩል ማለት ነው።
በኢትዮጵያ በተቃውሞ እንቅስቃሴ ወቅት በመንግስት ታጣቂዎች የተገደሉ ሰዎች ቁጥር እንደየወቅቱ በተለያየ መንገድ ከሚወጣው መረጃ ውጪ በይፋ ተመዝግቦ የወጣ ቁጥር ባለመኖሩ ብዙ ሰዎች መገደላቸው ከመነገሩ በስተቀር በግልጽ ተመዝግቦ የሚገኝ አጠቃላይ የቁጥር መረጃ የለም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።